ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ አስቀድመን ወደ ጎንደር እናቀናለን። የጎንደር ዩኒቨርሲቲ ለድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ የክብር ዶክትሬት እንዳበረከተለት ተሰምቷል። ዩኒቨርሲቲው ዛሬ ከ6000 በላይ ተማሪዎችን ባስመረቀበት ስነ ስርዓት ላይ ነው ለድምፃዊው የክብር ዶክትሬት የሰጠው። ከአራት ዓመታት በፊት ኢትዮጵያ የተሰኘ አልበም ያወጣው ቴዲ አፍሮ ጥቁር ሰውና ያስተሰርያል በተባሉ አልበሞቹም ትልቅ ስም አትርፏል። ከሁለት አስርት ዓመታት ወዲህ ከሚጠቀሱ የኢትዮጵያ ሙዚቃ ገናናዎች መካከል አንዱ ስለመሆኑም ይነገራል። አስቴር ምስጋናው ቀሪውን ጉዳይ እንደሚከተለው ታጋራናለች።
በነጻነት፣ በባህል፣ በሰብአዊነት ከፍ ሲልም በሀገር ብሔራዊ ክብር ባተኮሩ ዜማዎቹ ይታወቃል። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዚህ የተነሳ ባለፉት ሁለት አስርት ዓመታት በአድናቂዎቹ ዘንድ ከደረጃ ያልወረደ ድንቅ ኢትዮጵያዊ ሙዚቀኛ በመባል ዛሬ በመድረኩ ስሙ ከፍ ብሎ ውሏል። ለዚህ ስራውም የጎንደር ዩኒቨርሲቲ በዛሬው ዕለት የክብር ዶክትሬት ለድምፃዊ ቴዲ አፍሮ አበርክቶለታል።
ኢትዮጵያን ከፊት በማስቀደም ስለ አባይ፣ ስለ አድዋ ጀግኖች፣ ስለ ፍቅር፣ ስለ መዋደድ፣ ስለ አንድነት የሰበከ ተወዳጅ ድምፃዊ ቴዲ የጎንደር ዩኒቨርሲቲ የ2013 የክብር ዶክትሬት የተሰጠው ተወዳጁ ድምፃዊ ቴዲ አፍሮ።
የዩኒቨርሲቲው ሴኔት በሂውማን ሌተርስ የክብር ዶክትሬት ለድምፃዊ የሰጠበትን ምክንያት የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን እንዲህ ገልጸውታል።
ቴዎድሮስ ካሳሁን አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ ከሁለት አስርት ዓመታት በላይ እየተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭቶች በሙዚቃዊ ስራዎቹ ውስጥ በማንሳት ታሪክና ፍልስፍናን ሙግት የፈጠረ ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በአጠቃላይ ለሙዚቃ ሁለንተናዊ ክብር ለፈጠራም ለስነ ምግባርም አርአያ መሆን የቻለ የጥበብ ሰው ነው።
ክቡር ዶክተር ቴዎድሮስ ካሳሁን የተለመደ ሀገራዊና የፍቅር ንግግሮቹን ለአድናቂዎቹ አስተላልፏል።
ሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቂኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ አገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሀሳብ እንደ ማንኛውም ፍልስፍናና ሀሳብ ተወልዶ አድጎ አርጅቶና በስብሶ ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔር የሱም ቤት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፍ።
በክብር እንግድነት የተገኙት ዶክተር ኢንጂነር ስለሺ በቀለ ለቴዲ ያላቸውን አድናቆትም ገልጸዋል።
ኢትዮጵያን፣ አባይን፣ ግድባችንን ወሳኝ በሆነ ወቅት ቁልፍ መልእክት ባለው ሙዚቃ ለፈጠርከው የአንድነት ስሜትና ወኔ ላመሰግንህ እወዳለሁ።
የጎንደር ከተማ አስተዳደር በኢንጂነር ስመኘውና በቴዲ አፍሮ ስም ጎዳና በዛሬው ዕለት ሰይሟል። የጎንደር ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን 6000 የሚጠጉ ተማሪዎችንም አስመርቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
I'm a
ና በውጭ ሀገር የሚገኙ ኢትዮጵያውያን ወላጆች ልጆቻቸውን ያዝናኑ የሚያስተምሩ በሀገርኛ ቋንቋ የተቀነቀኑ መዝሙሮችንና ሙዚቃዎችን ፈለጋ የበይነ መረብ ጥጎችን ከበረበሩ ህይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀሬ ይመስላል። ባለፉት ጥቂት አመታት ውስጥ ወደ 40 የሚጠጉ ከህፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ የለቀቀች ህፃናትን የሚመለከቱ የኪነ ጥበብ ስራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷ ናት። ስራዎቿ ምስል ለብሰው በዲቪዲ መልኩ ቀርበውም ተመልክታችሁናል። ህፃናትን ከሙዚቃ የሚያቀራርቡ መጻሕፍቶችንም አበርክታለች። መምህርነትንና ፒያኒስትነትን ጨምራ በመስራት ላይ የምትገኘው ህይወት ዛሬ ምሽት እንግዳችን ናት። ከሙዚቃ ዘርፎች ሁሉ ለይታ የህፃናትን ሙዚቃ መስራትን የመረጠችበትን ምክንያት ቀድማ ታጫውተናለች።
እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት። እና ማስተማር በሚጀምርበት ጊዜ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጻፎችን የሙዚቃ መዝሙሮችን ማስተማሪያ መጻፎች ገበያ ላይ በማይበት ጊዜ አላገኘሁም ነበር። ስለዚህ ከዛ በኋላ ያለውን ክፍተት አየሁና ለልጆቹ የሚመስሉትን መዝሙሮችና ዜማዎችን ራሴ እየፈጠርኩኝ እንደገና ደግሞ በፊት ልጆች ሆነን የተጫወትናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎቼ ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ የልጆቹ ሁኔታ የበለጠው ስላየሁት ከዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው።
ህይወት ከሌሎች የሙዚቃ ዘርፎች በተለየ መልኩ ለህፃናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የህፃናት ሙዚቃ ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ንገሪን።
እንግዲህ በእኔ እንዳልኩ በማስተማር ልጆችን በማስተማር ሙያ ላይ ብዙን ጊዜ ስላሳለፍኩኝ ምንድነው የሚፈልጉት? ያው መጀመሪያ ግጥሙ ለልጆች የሚመጥን በቀለለ በእነሱ በሚመስል ቃላት ለእነሱ በሚመች ቃላት በሚገባ ቃላት ግጥሙ መዘጋጀት አለበት። ከዛ ዜማውም ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን እንግዲህ ስራው ላይ ስትሆንና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታቀዋለና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴ የሚያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሐሳብ ወይም ደግሞ ነገሮችን የሚገልጽ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው ዝግጅቱ የሚሄደው ልጆችን የመንካት አቅም አለው።
የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድናቸው?
አጀማመሩ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው የምጽፋቸው፣ ዜማዎቹንም እንደዛው። ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪዲ በሚታይ ነገር በሚታቀርብበት ጊዜ ልጆች ያስፈልጉሃል፣ ብዙ ጊዜ መሰጠት አለበት፣ ማሰልጠን አለብህ፣ እንደምታስበው ልጆቹን በየጊዜው አታገኘም። የትምህርት ቤት ፕሮግራም አላቸው። ቦታዎችን ለበተለይ ጥሩ ቦታዎችን ለማግኘት የምታረገው ነገር ልጆቹን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀ ደሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው ምክንያቱም እንዳዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የነሱ ስሜት እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ነገር ውጤቱን ላታገኝት ይችላል። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው።
የህፃናትን ሙዚቃ አዘጋጅቶ በማስተራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህፃናት ባሉባት ሀገር በቂ ነው ተብሎ አይገመትም። በዘርፉ የሚስተማሩ ሰዎች ያነሱበት ምክንያት ምንድን ነው ብለሽ ታስቢያለሽ?
ብዙ ሰዎች ምናልባት እንግዲህ በእኔ አስተሳሰብ አንደኛ ለመደገፍ አለመቻል፣ ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራሁን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል። ድጋፍም በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴ ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትግስት፣ ብዙ ልጆች ላይ ትኩረት የምትሰጥ እና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለእነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም፣ ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖር ይገባል። ልጆችን መውደድ በጣም ሊኖር ይገባል። ብትጀምረው ታቋርጠዋለህ፣ ምክንያቱም ጊዜ ይፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም።
ሁሉም ሰው በውስጡ ህፃንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህፃናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህፃናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን?
ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫውቻለሁ። በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው። ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው እና አሁ ለእኔም የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱም ይነኩኛል ማለት ነው።
እንግዲህ ከህፃናት ሙዚቃ አዘጋጅነቱ በተጨማሪ መምህር ነሽ። ህይወት የሙዚቃ ትምህርት ቤት የሚባል ያለሽ ይመስለኛል። ሸራተን አዲስን በመሰሉ ስፍራዎችም ሙዚቃን ትጫወቻለሽ። ሁለቱን እንዴት አድርገሽ አቻችለሽ ነው በመስራት ላይ የምትገኘው? ጥቂት ስለተጨማሪ ስራዎችሽና በቀጣይ ጊዜያትም ማሳካት ስለምትፈልጊያቸው ጉዳዮች ደግሞ በጥቂቱ ንገሪኝ።
እንግዲህ አሁን እንዳልከው የህይወት የሙዚቃ ትምህርት ቤት ወይም ህይወት ፒያኖ የሚባል ማስተማሪያ አለ። በእነዚህ ውስጥ ያው ተማሪዎችን በተለይ የበለጠ ትኩረት የማደርገው ልጆች ላይ ነው። ልጆች እንግዲህ ከተቻለ ያው ሙዚቃ የሚሰጠው ጥቅም በተለያየ ክህሎታቸውን ያሳድጋል። እንደገና ደግሞ ያስተሳሰብ የማንነታቸውን ወይም ደግሞ በራስ መተማመናቸውን ያሳድግላቸዋል እና ብዙ ሙዚቃ የሚሰጠውን ጥቅም እንዲያገኙ በማሰብ እና እኔም ደግሞ ያው የተማርኩት ፒያኖ ስለሆነ ወይም ደግሞ ሙዚቃ ስለሆነ ያንን ደግሞ እኔ ያገኘሁትን ውጤት ሌሎችም ልጆቻችን እንዲያገኙ ለማድረግ ነው። እና ያው ማስተማሩ በብዛት ብዙ ጊዜ በትምህርት ሰዓት ወይም ደግሞ ከትምህርት በኋላ ባሉት ቀናቶች ነው የሚሆኑ። ፒያኖ መጫወቱ ደግሞ ብዙ ጊዜ ማታ ላይ ነው። ስለዚህ ሁለቱን ጎን ለጎን ማስኬድ ይቻላል።
ማህደርሽን ሳጣራ ኒውዮርክ በሚገኘው የማናተን ሙዚቃ ትምህርት ቤት ውስጥም እንደተማርሽ ያመለክታል። በውጭ ሀገራት ውስጥ ካየሻቸውና በእኛ ሀገርም ቢተገበሩ የምትያቸው ህጻናትን የሚመለከቱ ጉዳዮች ይኖሩ ይሆን?
አዎ፣ በጣም በጣም ብዙ አሉ። ከሙዚቃ ጀምሮ ምክንያቱም ሙዚቃ ለተጨማሪ ያላቸውን ችሎታ የሚያዳብሩበት ለሌላ አስተሳሰባቸው፣ የሂሳብ የአስተሳሰብ ችሎታቸውን፣ በራስ የመተማመን ችሎታቸውን፣ የማመዛዘን ወይም ደግሞ በተለያየ አንግል የማየት ችሎታቸውን የሚያዳብሩበት ነው። ስለዚህ ያው ለሙዚቃ ቢማሩ አንዱ ለልጆቻችን በጣም የምመኘው ነገር ነው። ሌላው ደግሞ የማዘጋጃቸው ከሙዚቃም ሆነ በተለያዩ መጽሐፍቶች አሉ፣ የተረት እንደዚህ አይነት የመሳሰሉትን። ስለዚህ እነዛ የውጮቹን በምናይበት ጊዜ በተለያየ መንገድ ከታች ጀምሮ የማንበብ ፍላጎታቸውን የሚያዳብሩበት የተለያዩ መጽሐፎች ይዘጋጃሉ። ለእኛ ደግሞ እነዛ ነገሮች ውስን ናቸው። ያ ለልጆቻችን ቢኖር ብዙ አንባቢ ትውልድን መፍጠር እንችላለን። እንደገና ደግሞ በሙዚቃም ተጨማሪ ክህሎት ያለው እውቀት ያለው ልጆች ማፍራት እንችላለን ማለት ነው። ያው በተለያየ የተለያዩ ኮርሶችን ወስጃለሁ። እነዛ ሁሉ ልጆች ላይ የሚሰሩትን ለእኛም ልጆች እንዲሆን በብዙ ነው የምመኘው።
እጅግ በጣም አመሰግናለሁ ህይወት ማሞ፣ የህፃናት ሙዚቃዎች አዘጋጅና መምህር። ለአሁኑ በአድማጮች ስም በእጅጉ አመሰግናለሁ።
እኔም በጣም ነው የማመሰግነው ይህን ድል ስለሰጣችሁኝ፣ በጣም አመሰግናለሁ።
ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምጽ። ያዩ ፈንገስ በበረከት በላይ ተጽፎ ግሩም ዘነበ የሚጫወተው ያንድ ሰው ቲያትር ነው። የማህበራዊና ፖለቲካዊ ሁነቶችን በስላቃዊ ዘይቤ ለተመልካቾች የሚያደርሰው ቲያትር ከአፍታ ረፍት በኋላ ወደ መድረክ በዚህ ሳምንት መመለሱ ተሰምቷል። የሚታይበት ስፍራም የኢትዮጵያ ብሔራዊ ቲያትር መሆኑ ታውቋል። በ2006 ዓ.ም ተምረት በራስ ሆቴል ቀርቦ ከነበረው ትዕይንት በጥቂቱ እናስተማችሁ።
Hidden, 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 yes, I guess. Halfway to the point, you're the one that's a very meal for the garden, yes, I guess.
አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።
Many look at that, many of me look for death.